ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 1 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 1 ቀን 583 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ዘረኛው የወያኔ አገዛዝ በምዕራባውያን ድጋፍ በአምባገነንነት ሲሰየም ጀምሮ ታሪኩን የረሳ ስህተቱን ይደግማል ስንል ስናሳስባችተናል። አሁንም እንደ በፊቱ በስማቸው ላይ ታፔላ የለጠፉ ቅጥረኞችና ዘረኞች አገር የማጥፋት ህዝብ የመከፋፈል እርኩስ ስራቸውን ቀጥለዋል። የበፊቶቹ በትግሬ ስም፣ የአሁኖቹ ደግሞ በኦሮሞ። ህዝብ ግን ነቅቶ ተቃወመ እንጂ እየታገለ ቀጠለ እንጂ ላጥፊዎቹ ጆሮም አልሰጠ። ይህ መቀጠልና ትግሉ መፋፋም አለበት። ካለፈው ስህተት እየተማርን ወደፊት በመገስገስ ዘረኞችን ድባቅ መምታት ለህልውናችን ያለን አማራጭ ነው። ከላይ ከደፈረሰ ከታች አይጠራም። ከዝግጅት ክፍላችን የቀረበና በቀድሚያ የምናቀርበው ሀተታ ነው። በማስከተልም ያልተዘመረላቸው ያልተለቀሰላቸው በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም በሐማቱማ የቀረበውን አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ክፍል 4 እናሰማለን። ክፍል 4 የካሃዲውን አንጃ መሪ ተራ ማጭበርበር በሚመለከት የቀረበ ጽሑፍ ነው። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
አገዛዙ ወደ 200 የሚደርሱ ዲፕሎማቶች ወደ አገር እንዲመለሱ ማዘዙን የዜና ተቋሞች ከተለያዩ ምንጮች ያገኙትን መረጃ ዋቢ በማድረግ ዘግቧል። ከጥቂት ቀናት በፊት በዓለም ላይ ካሉ 60 የኢትዮጵያ ኤምባሲዎች መካከል 30ዎቹ እንደሚዘጉ መዘገባችን የሚታወስ ነው። ከሚመለሱት መካከል በዋሽንግተን ዲሲ በሚገኘው ኤምባሲ የሚሰሩ 18 ሰራተኞችና በኒውዮርክ ባለው የኢትዮጵያ ቋሚ መልእክተኛ ቢሮ የሚሰሩ 5 ሰራተኞች የሚገኙበት መሆኑም ተነግሯል። ከዚህ በተጨማሪ በአሜሪካ ሎስ አንጀለስና ሚኒያፖሊስ ሚኒሶታ እንዲሁም በአውሮፓ በፍራንክፈርት የሚገኙት ቆንስላዎች እንደሚዘጉና ሰራተኞቹ ወደ ኢትዮጵያ እንደሚመለሱም ተዘግቧል። አገዛዙ ኤምባሲዎችን ለመዝጋትና ሰራተኞቹን ለመቀነስ ያስገደደው የኢትዮጵያ ኢኮኖሚያዊ ችግር ላይ መውደቁና በተለይም የውጭ ምንዛሬ እጥረት አደገኛ የሆነ ደረጃ ላይ መድረሱ ነው ተብሏል። በትግራይ ጦርነት የተሳተፉ የኢትዮጵያ ወታደሮች በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ላይ እንዳይሳተፉ የአሜሪካው ሴኔት የውጭ ግንኙነት ኮሚቴ ለተባበሩት መንግስታት ድርጅት ዋና ጸሐፊ ረቡዕ ሰኔ 30 በጻፉት ደብዳቤ ገልጿል። በሌላ በኩል ግን ሰሞኑን በደቡብ ሱዳን የተሰማሩ 643 የኢትዮጵያን ሰላም አስከባሪዎች ላደረጉት የሰላም ማስከበር አገልግሎት ከተባበሩት መንግስታት ሜዳሊያ ተቀብለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአባይ ግድብ ላይ የመወሰን ስልጣን የለውም በማለት ተቀማጭነታቸው አዲስ አበባ የሆነ የአባይ ተፋሰስ ሀገሮች አምባሳደሮች አስታውቀዋል። አምባሳደሮቹ ይህንን አቋማቸውን ያሳወቁት ረቡዕ ሰኔ 30 ቀን ከአገዛዙ ከፍተኛ ባለስልጣኖች ጋር አዲስ አበባ ውስጥ በተካሄዱት ስብሰባ ሲሆን የግድቡን ጉዳይ ወደ ተባበሩት መንግስታት ድርጅት መውሰድም ሆነ አረቦች በጣልቃ ገብነት እንዲገቡ ማድረግ ተገቢ አልነበረም ብለዋል። በሌላ በኩል የጸጥታ ምክር ቤት በዛሬው ዕለት በአባይ ጉዳይ ዙሪያ የሚሰበሰብ ሲሆን በጉዳዩ ላይ ውይይት ከማድረግ ውጪ ውሳኔ ያሳልፋል ተብሎ አይጠበቅም። በዓለም ዙሪያ በኮሮና ቫይረስ ምክንያት የሞቱት ሰዎች ቁጥር ከ4 ሚሊዮን በላይ ማለፉን የጆን ሆፕኪንስ ዩኒቨርሲቲ የተጠናከረ መረጃ ገለጸ። በቫይረሱ ወረርሽኝ የሞቱት ሰዎች ቁጥር በዓለም በትራፊክ አደጋ ከሚሞቱት ሰዎች ቁጥር በሶስት እጥፍ የሚበልጥ ሲሆን በወረርሽኙ በከፍተኛ ደረጃ ከተጎዱት ሀገሮች መካከል 600,000 ሰዎች የሞቱባት አሜሪካና 520,000 ሰዎች ያለቁባት ብራዚል ይገኙበታል። በቫይረሱ የሚያዙት ሰዎች ቁጥር እየቀነሰ ቢመጣም አሁንም በብዙ ሀገሮች የወረርሽኙ ስጋት አልቀነሰም ተብሏል። የአውሮፓ ህብረት ረቡዕ በትግራይ ጉዳይ ባካሄደው ስብሰባ ላይ የህብረቱ የቀውስ አስተዳደር ኮሚሽነር ባደረጉት ገለጻ የትግራይ የሰብአዊ ሁኔታ በአስደንጋጭ መልኩ እያሽቆለቆለ መሆኑን ገልጸው በትግራይ ጦርነት ተሳታፊ የሆኑ ክፍሎች መንገዶችን በመዝጋትና ወሳኝ የሆኑ ድልድዮችን በማውደም ለእርዳታ አቅርቦቶችና ለሰብአዊ ድጋፍ ሰጪዎች እንቅፋት ሆነዋል ብለዋል። ኮሚሽነሩ በንግግራቸው አገዛዙ በቅርብ ያወጀው የተናጠል ተኩስ አቁም በተግባር ክልሉን ከበባ ውስጥ አስገብቶም በረሃብ ለመቅጣት ነው የሚል ክስ ካቀረቡ በኋላ አገዛዙ ቅዱን ተግባራዊ ለማድረግ የክልል ድንበሮችን ዘግቷል፣ የአውሮፕላን በረራዎችን አግዷል፣ መንገዶችን አፍርሷል፣ የቴሌኮሙኒኬሽን አገልግሎት ከመቋረጡ በላይ ዓለም አቀፍ የረድኤት ሰራተኞችን ከልክሏል በማለት ወገዛቸውን አሰምተዋል። የአገዛዙ ባለስልጣኖች ከብራሰልስ በሰጡት መግለጫ የግለሰቡ ክስ መሰረተ ቢስ መሆኑንና ተቀባይነት እንደማይኖረው ገልጸዋል። በተያያዘ ዜና በተባበሩት መንግስታት ድርጅት የዓለም የምግብ ድርጅት ንብረት የሆኑና ከሱዳን ወደ ትግራይ የሚሄድ የእርዳታ እህል የጫኑ 8 ከባድ ሲኖትራክ መኪናዎች አንፈተሽም በማለታቸው በቁጥጥር ስር የተደረጉ መሆናቸው ተነግሯል። መኪናዎቹ የተሰሩት በሰሜን ወሎ መቄት ወረዳ ፈላቂት ከተማ ውስጥ ሲሆን መኪናዎቹ ከነ ሹፌሮቻቸው እየተመረመሩ መሆኑም ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። አገርና ሰንደቅ ነፃነት ከሌለ ቤተሰብ ማረፍ ያሁሉ መክበድ የለ ሰንደቅ ነች ሃይማኖት አላማ ነች እምነት Oh, and I'll tell you what I'm saying.
ማየት ያየንም ሀገር የታሪክ መስታወት ሰንደቃችን ኑሪ ኮተሻፊ ሰንደቃችን ኑሪ
ከላይ ከደፈረሰ ከታች አይጣራም ነጋጠባው ሸት ቀጣፊውን አገዛዝ በአያሌው ያዋርደዋል የኮሎኔሉ አገዛዝ ግን ሀፍረት የሉንታን ከቶም የማያውቅ ስብስብ በመሆኑ የዛሬው ቅጥፈት ሲጋለጥ አጠፋው በማለት ፈንታ አዲስ ሸትን ይፈለፍላል የወያኔ ደብረጽዮን ስንቴ ተገደለ ስንቴ ሳንገቱ ተቆረጠ ፍየል ምላሱ ጌታቸው ረዳስ በየጊዜው ሞተ ተቀበረ ሲሉን አልነበረም ወያኔ ውሸት መሆኑን እስካወቀ ያሰቱ ሰለባ ህዝብ እንጂ ሌላ አይደለም የራስን ህዝብ በውሸት ወንዝ ደፍቆ መግደሉ ታዲያ ለማንስ ይጠቅማል ወያኔ ደቆ ተሸንፎ አብቅቶለታል ብለው ህዝብን አታለው ሳያበቁ ወያኔ በቻለበት ገርፏቸው መቀሌን ሳይቀር ሊቆጣጠርና ኢትዮጵያ ያሉትን ሁሉ ምንጠራ ሊያካሄድም ቻለ ጦርነት ጀምሮና ስንት ደም ገብሮ ስለ ትግራይ ወሬው በቃን ብሎስ ንግግር ያዋቂ ሰው ነው የህፃን ሳይታክቱ እምነታቸውን ለዱርዮ ኮሎኔል የሚሰጡ ሞኞች አሁንም አሉ የማይደበቀው ሀቅ ግን በዚህ ተባለ በዚያ ነገሩ ሽንፈት ነው ጥርት ያለ ይብላኝ ኮሎኔሉ ሉዓላዊነትን አስከበረ ሲሉ ለነበሩት ለስልጣን ያበቃው አሜሪካ ሹም የሆነው የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ስልክ በቀጥታ እየደወለ ይሄን አርግ ያን ተቀበል ሲለው ኮሎኔሉ እንቢ ለማለት ፍላጎቱም አቅሙም የለውም አማራው ከራሱ ወልቃይትና ጠገዴ ወዘተ መሬት ይውጣ ብለውት የለ ለማ መገርሳ ሊያመሰው ሲነሳ አርፈ ተቀመጥ ብለው አሳርፈውለት የለ ማን ላይ ቆመሽ ማንን ልታሚ ነው ነገሩ አለመጀመር ከጀመሩም አለማቋረጥ የተባለውን ኮሎኔሉ አላጣውም ግን ዋናው ጠላቱ ወያኔ ሳይሆን አማራው ነውና ለስልጣኑ የሚያስፈልገውን ብቻ አከናውኖ ኢትዮጵያን ግን ለወያኔ አጋልጦ ታዋት ሐቁ ሲነገርስ ስንት የኦሮሚያ ባታሊዮን በጦርነቱ ተሳተፈ ወያኔን ጥቅ ያስያዘው የትኛው ሚሊሻና ልዩ ኃይል ነው ለሚለው መልሱ ሚስተር አይደለም የአማራውን ኃይል ከሱዳንና ግብጽ ጦር ጋር ስማግዶ ለማስጨረስ ያለው ሴራ መች ስውር ነው አማራው ምላሹ የሚካኤል በዓል ለገብርኤል ምን ሆነ መሆን አለበት ለዘረኞቹ ማገዶ መሆን ማብቃትም የግድ ነው ለሀገር መሰዋት ግዳጅ ነው ያኮራል ግን እሱ ሌላ ለኮሎኔሉ የመጨረሻ ዘረኛ ግብ ህይወትን መገበር ሌላ ለኢትዮጵያ መስዋዕትነት ከፍለናል ወደፊትም እንከፍላለን ለኮሎኔሉና ዘረኞቹ ለአሜሪካ አረቦች ግን ለመሞት ቅንጣትም ፍላጎት የለንም የቀድሚያ የኢትዮጵያ ጠላቶች እነሱ ናቸውና ይህን መረዳት ተገቢ ነው ነጋጠባ ጭዳ ላለመሆን የነገርን ይዘትና መንገድ ላለመሳት ከዓመት ዓመት ደም ስንገብር የቆየነው የአገራችንን ሉዓላዊነት ለማስከበር ነው አገር ስንል ለእኛ ግዑዝ ነገር አይደለም ሕያው ነው ህዝብ ማለት ነው ለዚህም ነው ህዝብን በግፍ የሚያርደውን ስርዓት አገር ወዳድ ስንል የማንሰማው መንጌባዎቹና መሌ ብለው አቆላማጮቹም የሚያስጠሉን ለዚህ ነው ትግላችን ለራሳችን ብቻ ሳይሆን ለመጪውም ትውልድ ነውና ሕፃናት በሰላም ወጥተው እንዲገቡ ጠግበው እንዲበሉ መሳቀቅ እንዳይጎበኛቸው መጠለያ እንዳያጡ በትምህርት አድገው አገራቸውን የሚታደጉ እንዲሆኑ እንመኛለን እንጂ በማንነታቸውና በእምነታቸው ከእናታቸውም ማህፀን ሆነ ጉያ ተነጥቀው ለእርድ እንዲደረጉ ምንም ፍላጎት የለንም ሕፃናትን የሚያስፈጅ ጥላቻና ቂም የለንም ይህ ሁሉ የነ ኮሎኔሉና የባለሜንጫ ዘረኞች ሃይማኖት ሰብእና ኒካዱ ዲያቆኖች እናት ሻጭ ምሁር ተብዮች ስደደጎች መለያ እንጂ ከኢትዮጵያዊነት ጋር ቅንጣትም ግንኙነት የለውም። ታዲያ ይህን ሁሉ ግፍና ፍጅት ይያመኑ በሰይጣናዊ ቢሆንም ለግብዙ ኮሎኔል ድጋፍ የሚሰጡት እንዴትስ ኢትዮጵያዊ ሊባሉ ይችላሉ? ወንደም እህትን አስበልቶ ከአውሬው ጋር ዳንኪራ የሚያስወግስ ክህደት መሆኑን መዘንጋት አይቻልም። ኮሎኔሉስ ወሬ መጅመሆኑን ከዚህ በላይ በምን ያሳይ? እሾህን በሾህ እንጂ ለጮሌ ዘረኛ ፈዛዛ ሰለባ መሆን ከቶም አያዋጣም። የሞሩ ድርሻ በሚል በየጊዜው ግዳጅን ለማስተዋወስ በሚል መጻፋችን መናገራችን የሚታወስ ነው። ያኔ ሰው ሰው በነበረበት ዘመን ምክራችን መሬት አልወደቀም። ዛሬ ሞር ሞር ተብዬ ከርሳ ድርጋር ተወራራሽ ሆኖ ባለበት ግን የሞሩ ግንባር ቀደም ዘረኝነት የሚያሳፍር መሆኑ አልቀረም። ዶክተር የሚለውን ታፔላ እንደ ኮሾ ካረሜላ ከየሱቁ አስመርቆ መለጠፍን የሚቻልበት ጊዜ መጣ ይመስላልና ህዝባችን ይወጣው ከባህር ነው የሚሉን ዶክተር ፕሮፌሰሮች ሆነዋል። ማፈር ሲያንሰን ነው። ለነዚህ ማፈሪያዎች ተገቢውና ገላጭ ሆነው ቅጽል ስንሰጣቸው ሰደባቸዋቸው የሚሉን አልጠፉም። ዘረኛን ዘረኛ ማለት ማንነቱን መግለጽ ነው። ኮሎኔሉ ማን እንደሆነ ስተው ኢትዮጵያዊ አገር ወዳድ ሊሉ ለተነሱ አወናባጆች ደግሞ ሰውየው ፍየል ምላስ ጥራዝ ነጠቅ ነው። ገለባም ዋሾም ነው። ነፍሰ ገዳይም ኢትዮጵያን የሚጠላም ነው ልንላቸው እንገደዳለን። ኢሱ መሌ መንጌ ወዘተ የባንዳዎች ቋንቋ ነው። ሐቁ ስለሚያንቀንም ዘረኞቹን መንግስት ተቋማቸውንም የኢትዮጵያ ማለት በጣም በጣም ይከፈናል። አሁን የጥላቻ መለያ ነው አጥብቀን እንጠላቸዋለንና አሜሪካ በአንድም የወረራ ጦር አሸናፊ ሆና የማታውቅ መሆኑ እየታየ ወያኔን ደግፋ ልትወረን ትችላለች ብለው አንዳንድ ባንዳዎች ከወዲሁ መራር ጀምረዋል። ለምንስ ብላ አገር የመበደል የማጥፋቱን ሥራ እነ ኮሎኔሉና ሻቢያ እየሰሩላት አይደል እንዴ? ለምን የጃዙሩን የቀጥታ ማድረግ ትገደዳለች? ገና አሁንም በኢትዮጵያዊነቱ የሚኮራና ለኢትዮጵያ ሊሰዋ የተዘጋጀ ሕዝብ አለና በእነሱ እንመካለን። ምሁሩ ሁሉ ዘቅጦ ዳኛቸው ገርባ ብርሃኑ አንዳርጋቸው ሕፃን አራጅ ነፍሰ ገዳይ ቀጣፊ አልሆነምና ኢትዮጵያ አሁንም የሚያኮሩ ያስተማረቻቸው ልጆች እንዳሏት እናውቃለን። ግፉ ፍጅቱ ቢበዛም ቀቢጸ ተስፋ ኢትዮጵያዊ አይደለም። ገናም ዜግነትን ገላጭ ሊሆን አልደረሰም። ያሳግማቱ ግን ሁሌም ከጭንቅላቱ ነው። ኢትዮጵያዊነት በጋራ ትግላችንና ታሪካችን ተጠናክሮ ዘረኞችን ያሸንፋል። ድል ለኢትዮጵያ ሕዝብ አገር አድን ትግል። ባንዳ አድርባይ ከምድራችን ተነይጥፋ።
Yeah. ያልተዘመረላቸው ያልተለቀሰላቸው ኢትዮጵያ በተፈራራቂ የታሪክ ምዕራፎች ከባድና ቀላል ችግሮችን አልፋ አሁን ካለችበት አስቸጋሪ ሁኔታ ላይ ደርሳለች። መች እንደሆን ባይታወቅም የወቅቱን ችግሯን ያለጥርጥር ታልፈዋለች፣ ትወጣዋለች። ከችግሯ የሚያወጣት ኢትዮጵያዊ ኃይል ካለ መኖሩ ደግሞ የሚካድ አይደለም። አሁን ግን ከገባችበት ምስቅልቅል ሊያወጣት የሚችል ኃይል እንደሌላ ተቆጥሯል። ያ ኢትዮጵያዊ ኃይል ግን አለ። በተደጋጋሚ ጊዜያት በህልውናዋ ላይ የተጋረጡባትን ፈታኝ ጥያቄዎች ሁሉ በዘዴ የሚሆን በኃይል የፈቱላት ልጆች ነበሯት። አሁን እንደነዚህ ያሉ ባለራይ ዜጎች ይኑሩ አይኑሩ በእርግጠኝነት መናገር ከማትችልበት ደረጃ ላይ ደርሳለች በማለት አስተያየት ለመስጠት የሚቃጡ ሊኖሩ ይችሉ ይሆናል። አቁ ግን ኢትዮጵያን ከገባችበት አዘቅት ሊያወጣት የሚችሉ ቁርጠኛ ልጆች ነበሯት፣ ዛሬም አሏት። ዛሬም እንደ ትላንቱ ሀገሪቱ አፍጣጫው ጠፍቶባት በዙሪያ ጥምጥም እንባለሌ ትሽከረከራለች። ዜጎቿ መላቅቱ ጠፍቶባቸው ከገቡበት ማጥ ለመውጣት የሚያስችላቸውን መፍትሄ ማግኘት እንደተሳናቸው በተደጋጋሚ ተመስክሮባቸዋል። ይህም በመሆኑ በየቦታው መንደርተኛ አጉራ ዘለል ነውጠኞች እየተነሱ ሰላምና ጸጥታ ነስተዋቸዋል። ይህ ሁኔታ ለግማሽ ምዕተ ዓመት ቀጥሏል። በእርግጥ ኢትዮጵያን ከወቅቱ አስቸጋሪ ሁኔታ የሚያወጣት እንደ 66ቱ ጀግና ትውልድ ያስፈልጋታል። ዛሬ ጀግና እየተሰዋ ጀግና ባለመስተካቱ ምክንያት የጀግኖች ክፍተት ተፈጥሯል። ትላንት የሀገሩን ችግር የተገነዘበው ያ ሀገር ወዳድ ትውልድ ባለራይ ነበር። ያልተዘመረላቸውንና ያልተለቀሰላቸውን በሚሊዮን የሚቆጠሩ ተማታት ወጣቶችን ገብሮላታል። ፍቅሩን በመስዋዕቱ ገልጾላታል። ለሀገር ፍቅር ከህይወት የበለጠ ዋጋ የሚከፈል ቢሆን ኖሮ ሀገራችን በተደጋጋሚ የሚሰውላት ጀግኖች ነበሯት። ለኢትዮጵያ ሲባል ደግሞ ደጋግሞ ከመስዋዕት የበለጠ ምን ዘላለማዊ ደስታና ክብር ሊገኝ ይችላል? ያንን ደስታና ክብር ለማግኘት የተዘጋጁ ቆራጥ አባላትና ዜጎች ዛሬም ጨርሰው አልከተሙም። አሁን የሚጠበቅባቸው ግን የሀገር አለኝታ ለመሆን የሚያስችላቸውን አቅም ለመፍጠር ቁመናቸውን በገሃድ ማሳየት ብቻ ነው። አቅም ያላቸው መሆኑን ማረጋገጫው ደግሞ አሁን የተዛባውን የኃይል ሚዛን ማስተካከል ሲቻል ነው። ተወደደም ተጠላ የፈተነ ፖለቲካን ለመጫወት የኃይል ሚዛኑ በሀገር አንድነትና በህዝብ ነጻነት ላይ ያተኮረ ትግል በአስተማማኝ ደረጃ መገኘቱ ሊረጋገጥ ይገባል። አብዛኛዎቹ ድርጅቶች የውሃ ላይ ኩበት ሆነው ይንሳፈፋሉ፣ መልህቁ ጠፍቶባቸዋልና። በሌላ አገላለጽ የህዝብ ፖለቲካ ትግል ውጤት ሊያስገኝ የሚችለው የኃይል ሚዛኑ ለኢትዮጵያ አንድነት በሚታገለው ጎራ እጅ ሲገባ ብቻ ነው። በግለሰብና ህዝብ መብትና ነጻነት ላይ የተመሰረተ ዲሞክራሲያዊ ስርዓት ዘላቂና አስተማማኝ መሆኑ እስከታመነበት ድረስ ሰው ሰብአዊ ፍጡር በመሆኑ ብቻ የማይገሰስ፣ የማይደፈር፣ የማይቀነስና የማይሸራረፍ ምልዑ መብትና ነጻነት ይከበርለታል ተብሎ ይታመናል። አሁን ያለው በዘርና ቋንቋ ላይ የተመሰረተው የኢህአዴግ ፌዴሬሽን ግን የዚህ ተጻራሪ ነው። ሀገር አፍራሽና ህዝብ በታኝ ነው። ይህን ሀገር አፍራሽና ህዝብ በታኝ አገዛዝ የህግ ሽፋን እንዲኖረው ለማድረግ ወያኔና ኦነግ በኤርትራ ውስጥ ሳህል በረሃ ላይ ያረቀቁት ህገ መንግስት ነው። ይህ መርዛማ ሰነድ ለአንዴና ለሁልጊዜው ከምድረ ኢትዮጵያ መወገድ አለበት። የዚህ ሰነድ መወገድ ሀገሪቱ ሰላምና ጸጥታ እንድታገኝ በር ይከፍታል። መከፋፈልንና መገነጣጠልን በህግ የደነገገ ህገ መንግስት በስራ ላይ እያለ የሀገር አንድነትና የዜጎች ነጻነት ይጠበቃል ብሎ ማሰብ ራስን ከአውሬዎች ጋር ለመኖር የስምምነት ውልን በመፈራረም ይቆጠራል። በተውሶ ቅርስና ውርስ የሚኮራ ህብረተሰብ የራሱን ቅርስ መፍጠር እንደማይችል ሁሉ ከኤርትራ በረሃ የተረቀቀ ሰነድ የሀገራችን ቅርስ ሆኖ ሊቆይ አይችልም፣ አይገባውም። ትላንት የኢትዮጵያ አካል የነበረችው ኤርትራ ዛሬ የራሷን ህልውና ፈጥራ አንድነቷን ጠብቃ እየኖረች ከኤርትራ ውስጥ ሳህል በረሃ የተረቀቀ ሰነድ የኢትዮጵያ መፈራረስና የህዝባንም መበታተኛ መሳሪያ እንዲሆን መፍቀዱ የዚያን ታጋይ ትውልድ ልብ ያቆስላል። የታሪክም መጠት ነው። ለሀገሩ የተሻለ እድል ለማምጣት ሲታገል የተሰዋው ትውልድ ኢትዮጵያ በሞትና ሽረት መካከል ሆና ሲያያት ልቡ ይደማል። በበልግ ወራት ያላረሰ ገበሬ በአስመራ ወቅት ይለምናል እንደሚባለው የኢትዮጵያ ህዝብን እንዲሁ እስካሁን ድረስ በትግሉ ሂደት ሁነኛ ድሉን ሳያዘጋጅ እየቀረ ነጻነቱን ከነጠቀው ኃይል ነጻነቱን እየለመነ ይገኛል። ማንም ህዝብ የተነጠቀውን ነጻነት ከነጣቂው እጅ አገኛለሁ ብሎ መጠበቅ ከጅልም ጅልነት ነው። ለዚህም ነው ያ ሀገር ወዳድ አብዮታዊ ትውልድ የትግልን አስፈላጊነት አምኖ ጨክኖ ለመታገል የቆረጠው። የቀጠለው ይህ ሀቅ እንደተጠበቀ ሆኖ ትግሉ ኢላማውን ሳይመታ በመዘግየቱ ያ ባላደራ ትውልድ ቁጭቱን አንግቦ ንዴቱን አርቆ ብስጭቱን አለዝቦ የወቅቱን ተጨባጭ ሁኔታ በአመክንዮ እየገመገመ ዝናሩን ሳያላላ ለመቀጠል የወሰነው የህዝብ ፍቅርና የትግል ቃል ኪዳን የማይነጣጠሉ በመሆናቸው ነው። ሁለቱን ተሸክሞ መጓዝ ቀላል እንዳልሆነ የሚያውቀው ያውቀዋል። የታለመለት ዓላማ ግቡን ሳይመታ መዘግየቱ የአእምሮ ቁስል፣ የህሊና ረፍት ማጣትና የዘውትር ራስ ምታት ሆኖበታል። ለሀገር አንድነትና ለህዝብ ነጻነት ሲል የሚታገለው ትውልድ የቆመው ለይስሙላ ትግል ባለመሆኑ ሁለት ታላላቅ ኃላፊነትን አንግቦ ይጓዛል። አንደኛው ለኢትዮጵያ ህዝብ የገባው ቃል ኪዳን ሲሆን ሁለተኛው ደግሞ የሰማዕታት ጓዶቹን አደራ የመጠበቅ ኃላፊነት ስላለበት ነው። እነኚህ ጥንድ ኃላፊነቶችን አንግቦ ማብቂያው የለየለትን ትግል ማካሄድ ተስፋ አስቆራጭ መስሎ ሊታይ ይችል ይሆናል። ቃል ኪዳንን ጠብቆና አደራን ተሸክሞ መታገል የየራሱ የሆነ ተጽዕኖ ሊኖረው ቢችልም ሁሉንም እንዳመጣጣቸው ያስተናገዱ መጓዝ የትግል ተሞክሮ ውጤት ነው። ያም ሆኖ የሰማዕታቱ ትግል የታሰበውን ውጤት ያለማስመዝገቡ ጉዳይ እንደ ግርሳት እያንገበገበው ይገኛል። ኢትዮጵያውያን ሰማዕታት የተሰዉት ለመላው የኢትዮጵያ ህዝብ ዲሞክራሲያዊ መብቶችና ብልጽግና ለሰላምና አብሮ መኖር ሲሆን ዛሬ ዜጎቿ በብሔርና በቋንቋ በሃይማኖት እንዲከፋፈሉ በመደረጉ የሰማዕታቱ አጽም እረፍት አላገኘም። የሀገሪቱ ቆዳ ስፋት ተጨማምቶ የባህር ወደብ እንዳታገኝ በመደረጉ ያ ከባድ ዋጋ ያስከፈለው ትግል መና እንደሆነ ተቆጥሯል። ይህ ራሱን የቻለ አንገብጋቢ ረፍትነሺ ሀገራዊ ሸክም ሆኗል። ዜጎች በስብዕነታቸው ብቻ በየትኛውም የሀገራቸው ክፍል በብሔር ሳይሆን በዜግነታቸው ብቻ ተደራጅተው የሚታገሉት ኢትዮጵያውያን እንደ ኃጢአተኞችና ምጻተኞች ተቆጥረው ልክ እንደ ባዕድ ዜጎች እየተፈናቀሉ ማየት ህሊናን ያደማል። ይህ ደግሞ ትግሉን ለቀጠለው ትውልድ የሞት ሞት ሆኖበታል። ሞትን በሞት ሽሮ ነጻነትን ከመጎናጸፍ በስተቀር ሌላ ምርጫ እንደሌለ መረዳት ለትግል ከፍተኛ ግብዓት አለው። ሞትን በሞት መሻር ሲባል መገዳደል እንደሚኖር መገንዘብ ከባድ አይደለም። በተለይም የአንድን ሀገር ዜጎች ወደማያባራ ደም ማፋሰስ የሚያስገባ አስገዳጅ ሁኔታ መቆም ነበረበት። ግን ቀጥሏል። ለሀገሪቱ የተሻለ እድል ለማስገኘት ሁሉም ሊያስብበት ይገባል። ሰላምን እየሰበኩ ጽንፈኞችን ለጦርነት ማዘጋጀት በሁለት ካራ መብላት ነው። መሀል ሰፋሪ በሁለት ጥይት ይመታል እንደሚባለው በሁለቱ በኩል የሚተኮሰው ጥይት ማንንም አይመረም። ላለፉት ግማሽ ምዕተ ዓመታት የኢትዮጵያውያኑ ደም እንደ ጎርፍ ፈሷል። ደም ማፍሰስን የሚያስከትል መሆኑን ያልተረዱ ሁሉ ወደ ስልጣን በሚመጡበት ጊዜ በስልጣን ለመቆየት በህዝብ ደም እጃቸውን ከማጠብ በቀር ሌላው አማራጭ ሁሉ ይዘጋባቸዋል። ወያኔዎች የእርስ በርስ ደም መፋሰስን የሚያካሂዱት ከታሪክ ያለመማር ችግር ሆኖባቸው ነው። የታሪክ ምጸት በሀገራችን መደጋገሙን ቀጥሏል። ትናንት በደርግ ዘመን የፈሰሰው የኢትዮጵያውያን ንጹህ ደም ይበቃ ነበር። የሀገራችን የመከራ ጽዋ ሞልቶ ከፈሰሰው ዘመናት አልፈዋል። ህዝቡ የሚመኘው ሰላምንና ብልጽግናን እንጂ ደም መፋሰስንና መከራን፣ ስደትንና መፈናቀልን አይደለም። የታሪክን ሮሮ ማስታወስ ቢቻል ኖሮ ጠላት ያፈሰሰው የኢትዮጵያውያን ደም መተማ ደረቀ። በዮሐንስ አጽም ተብሎ የተሰማው እንቁርቁሮ በበቃ ነበር። የዛሬዎቹ የአደዋ ተወላጆች ግን ይህንን ታሪካዊ መልእክት ትቢያ እንዲለብስ አድርገውታል። ከትቢያ አንስቶ የህዝቡንም ባለማድረግ ትግሉን የቀጠለው ያ ባለቃል ኪዳን ትውልድ አላማን ሳይስት ግንባሩን ሳያጥፍ ዘምሩልኝ አልቅሱልኝ ሳይል ኢትዮጵያ ዲሞክራሲያዊ ሀገር እስክትሆን ድረስ ትግሉን ይቀጥላል። ኢትዮጵያ ለዘላለም ትኖራለች።
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ክፍል 4 መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ፀሪሃባ ወያኔዎች እንቅስቃሴ ደረጃ መታት ይሃፋን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የጀርመንና አሜሪካ በህብረት ሊያፈሉት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞክዶሉን ሊያስተማው ይችላል። የምንኮራበት ክንውን ነው። የሀገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አዳሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አመረን የከተልንበት ነው። ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ሊተን ሊጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተከታሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለና ቀምታግለናል መከታናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይገን የይሃፋ ምርጫና ጎዳና አልነበረም አሁንም አይደለም። ያርበኞችም ፈለግ አይደለም አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ፍርሃትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ፈርቀው ለወያኔ መሳሪያ ለመሆን በቀቢጠ ተፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀቂም ሀቀኛውና ዋናውን ይሃፋ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹመን በተሰጠው እዝ መሰረት በጥረይሃፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለእኛ ምስጢር አይደለም። የጋበዛቸው ለጥረይሃፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጥረይሃፓነቱን ሊደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጥረይሃፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጥረይሃፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተለጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ፍራአቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አስተምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንብልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ምስጢር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ምስጢር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅጅ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አሰምቷል። የአንጃዎችን ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። የአለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢህአፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያንሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከቴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። ይህባ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? አላማውስ ምንድነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምጽ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢህአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀፋቀስ በመሆኑ ይህ መርህ ሲጣስ ሁሉም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሉም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትር ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ ንስጥ ብሎ ይካሳቡ ተቀባይነት ያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከት የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጅት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢህአፓ ዴሞክራሲያዊ ኢህአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይገለጸብ ቀደምም ኢህአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢህአፓ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢህአፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 አመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘኋል።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢህአፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ቢሆንም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ ነበር የምሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜ አናጠፋም። ይህ ያንጃ መሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ
ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የያፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚህ አጥፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢህአፓ አልተፋጠፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ ኢህአፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም። ማጠቃለያ መብረቅ ብቻ ዝናብ ላይ መጣ። በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነፈንሱ አሳስበን አድማጭ አጥተናል። ሰው በላውን መንግስቱን ግብዣ ስንቱን አስለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም አስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማሳሰቡ አልቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለጥፋት ይዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብ ያነክስ ሜዳ እስኪያገኝ ነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መሳከርም ሰፍኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀርቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢህአፓ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለን ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ ሀገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሬ ያስቀጥላለሁ በሱም ስር ምርጫ አካሂጄ የኔ ኃላፊነት ይረጋገጣል ይቀጥላል ማለቱ ለለውጥና ህዝባዊ ጥራት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጅቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለው ወያኔ ጊዜ መስጠት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቀልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማደፍረስ እንደሚሆን ሚናቸው ሳይታለም የተፈታ ነው። ስለዚህም ዋናው ጉዳይ ተድበስብሶ ማለትም ወያኔ ኢህአዴግን ማስወገድ በጥገና መፍትሄ መሻት ወይም የአንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣር ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ አዋጆች በአስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ አወጣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ጥዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም ጥቅም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራርቃል አልንም። መብትና ወሳኝነትን ለህዝብ ይሰጣልን እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው። ወያኔና ገሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥር ያልነውም ለዚሁ ነው። ያለንን አቋም የማስተማት የማስተጋባት መብታችንንም ማንም ሊገታው እንደማይችል ሹሞቹም ቢረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢህአዴግ ጉባኤ የሹሙን ክንፍ ካልቆረጡት በማያዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢህአዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢህአዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢህአዴግ ስርዓት ለኖርነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በአቋራጭ የህዝብን ትግል ማስቆምና በስልጣን መሰየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህን አዙሪት ለመግታት ሁሉን አሳታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቅረብና የሽግግር ሂደት ጭራሹኑ በመካድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ሁሉንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ትኩረታቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ኦነግን ለማባበል ልናውቀው ችለናል። ለወንጀለኞች ለእንጮና ለየመን ተወላጁ የተሰጠውን ቦታና ትኩረት አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቅርበናል። እስካሁን ግን የሚሰማና የሚታረም ሹም ለማየት አልቻልንም። በቻይናና አሜሪካ ፉክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታይም።
የህዝብን ንብረት ለግል ባለሀብቶች ለመሸጥ ሩጫው ተቀመታው ለወያኔ ለሻቢያና ለባዳን ሲሆን በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች ባንድ በኩል ምንም በመስቀውቀት የሌላቸው ሲሆኑ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው ይላል። ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ውሃቢ ወቅቶት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢሃፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢሃፓን ህጋዊ ተሳትፎ ይፈራሉና ተመለሱ ገለመሌ ለሚሉን በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተሰጥቶ ሹሙም በስራ ሊያውል ሲጥር እያየን የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተኮልኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ሰዎች ሲርመሰመሱና እሱም ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም አረሳንም ወዳጅ ጠላትንም እናውቃለን። በአጉል እርቅና ፍቅር አንወዘወዝም። ወንጀለኞች ለፍርድ ይቅረቡ፣ ንስሐ በገሃድ ይግቡ አሁንም ጥያቄያችን ነው። ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን። ስናጠቃልል የህዝብ ድል ተነጥቋል። የህዝብ ለለውጥ ጥያቄ ምላሽ ተነፍጓል። ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል። ይህ እንዳይሆን እንታገላለን። ህዝብም ትግሉን ያፋፈም ዘንድ እንጠራለን። ጸረ ወያኔው ትግል ይፋፋም። የሽግግር መንግስት ሂደት መጀመሩ ወሳኝ ነው።